Voice of America. ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
በኢትዮጵያ በድርቁ ምክንያት አስቸኳይ የምግብ እርዳታ የሚያስፈልጋቸው ተረጂዎች ቁጥር ከ5.6 ሚሊዮን ወደ 7.78 ሚሊዮን ከፍ ብሏል።
የጨመረው አንዱ ወደ 1.5 ሚሊዮን አካባቢ ኦሮሚያ ክልል ነው። 203 ሺህ ደቡብ ብሔሮች ብሔረሰቦችና ህዝቦች ክልል ነው። 304 ሺህ አካባቢ ከአማራ ክልል ነው። የአማራ ክልሉ በሶስት ምክንያት ነው።
የአደጋ ስራ አስኪያጅ ኮሚሽነር አቶ ምትኩ ካሳ ናቸው። በተረጂዎቹ ቁጥር መጨመር ላይ ቃለ ምልልስ አድርገናል። በአብይ ርዕስ ይቀርባል።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ረቡዕ ሚያዝያ 18 ቀን 2009 ዓ.ም ምሽት አስተናጋጆች ሰለሞን ክፍሌና
አዳነች ፍስሐዬ ነኝ። አብረናችሁ እናመሻለን።
በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት።
የድንበር አልባ ጋዜጠኞች ቡድን ስለ ፕሬስ ነጻነት ያወጣው ዓመታዊ ዘገባ የሚዲያ ነጻነት የአሁኑን ያህል አደጋ ላይ ወድቆ አያውቅም ይላል። ለሚዲያ ነጻነት የሚሟገተው ቡድን ባለፈው ዓመት በተለይም በዲሞክራሲያዊ ሀገሮች የፕሬስ ነጻነት ማሽቆልቆሉን ገልጿል። ዘግናኝ መግለጫዎችና ፍትሕ የጎደላቸው ሕጎችን በማውጣት በጥቅም መጋጨት፣ በአካል ላይ ጉዳት ማድረስ ሳይቀር እየተጠቀሙ ዲሞክራሲያዊ መንግስታት በመርህ ደረጃ ተምሳሌት መሆን ሲገባቸው የፕሬስ ነጻነትን የሚረግጡ ሆነዋል ሲል የድንበር አልባ ጋዜጠኞች ቡድን በዓመታዊ ዘገባው ጠቅሷል። ዘገባው እንደሚለው የፕሬስ ነጻነት ከቀነሰባቸው ሀገሮች መካከል ፖላንድ፣ ሃንገሪና ቱርክን የመሳሰሉት ጉልበተኛ መሪዎች ያሉባቸው ሀገሮች ናቸው። በአጠቃላይ ሲታይ በያዝነው ዓመት ከተገመገሙት ሀገሮች 62 ከመቶዎቹ የፕሬስ ነጻነት የተዳከመባቸው መሆናቸውን በያዝነው ዓመት የወጣው የፕሬስ ነጻነት መለኪያ ዘገባ ጠቅሷል። ኖርዌይ፣ ስዊድን፣ ፊንላንድ፣ ዴንማርክና ኔዘርላንድስ ለጋዜጠኞች ከፍተኛ ነጻነት የሚሰጡ ሀገሮች ተደርገው ተጠቅሰዋል። በድንበር አልባ ጋዜጠኞች ዘገባ መሰረት ሰሜን ኮሪያ የመጨረሻውን ቦታ ስትይዝ፣ ከእሷ በፊት የተፈረጁት ኤርትራ፣ ቱርክሜኒስታንና ሶሪያ እንዲሁም ቻይና ናቸው። ኢትዮጵያ፣ ሳውዲ አረቢያ፣ ሞልዶቪያና ኡዝቤክስታን የፕሬስ ነጻነት በትልቁ ያሽቆለቆለባቸው ሀገሮች ተብለዋል። ዩናይትድ ስቴትስ 43ኛ፣ ብሪታንያ ደግሞ 40ኛ ደረጃ ይዘዋል። ጽዮን ግርማ ተጨማሪ ዘገባ አላት።
የመገናኛ ብዙሃን ነጻነት እንደ ዘንድሮ ዓመት የከፋ ይዞታ ኖሮት አያውቅም ይላል በፓሪስ መሰረቱን ያደረገው ድንበር የለሽ የጋዜጠኞች ቡድን በዛሬው ዕለት ባወጣው ዓመታዊ ዓለም አቀፍ የሚዲያ ነጻነት መለኪያ የደረጃ ሰንጠረዥ። በአካል ላይ የሚፈጸሙ ጥቃቶችና እስራቶች የበረቱበት፣ መንግስታት የመናገር ነጻነትን የሸበቡበት ዓመት ነው ብሎታል ሪፖርቱ። በተለይ ደግሞ ዲሞክራሲያዊ በሚባሉ ሀገሮች የሚዲያ ነጻነት ያሽቆለቆለበት፣ አፋኝ ህጎች የወጡበት፣ በአካል ላይ የሚፈጸሙ ጥቃቶችና እስራቶች የጨመሩበት ዓመት ነው ተብሏል። ኢትዮጵያ በዚህ በማያስመሰግነው ደረጃ ላይ ከ180 ሀገሮች 150 ላይ ትገኛለች። ዓለም አቀፉ የጋዜጠኞች ደህንነት ተሟጋች ቡድን ሲፒጄ በዚህ ዓመት ባወጣው ሪፖርቱ ኢትዮጵያ 16 ጋዜጠኞችን በማሰርና የመናገር ነጻነትን በማፈን ከአፍሪካ ከግብጽና ኤርትራ ቀጥላ ሶስተኛ ሀገር ብሏታል። በኢትዮጵያ የረጅም ጊዜ እስራት ከተበየነባቸው ጋዜጠኞች አንዱ ጋዜጠኛ እስክንድር ነጋ ነው። እስክንድር ከትላንት በስቲያ መቀመጫውን ኦስትሪያ ቬና ካደረገው ዓለም አቀፉ ፕሬስ ኢንስቲትዩት የዓለም የፕሬስ ነጻነት ጀግና የሚል ስያሜ አግኝቷል። ባለቤቱን ጋዜጠኛ ሰርካለም ፋሲልን ስለዚሁ ሽልማት ጠይቀናት ነበር።
በዚህ ሽልማት የተሰማኝ ትልቅ ደስታ ነው። የአሸናፊነት ስሜት ነው። የድል አድራጊነት ስሜት ነው። በስልጣን ላይ ያለው መንግስት እስክንድርን ስለ ጻፈ ብቻ አሸባሪ በሚል ታርጋ ለጥፎበት የ18 ዓመት ፍርድ ፈርዶበታል። ዓለም ግን እስክንድር አሸባሪ አለመሆኑን በጻፈው ብቻ መታሰሩን አውቀው ለዚህ ሽልማት ሲያጩትና ሲያበረክቱለት የተሰማኝ ደስታ በጣም ትልቅ ነው። የኢትዮጵያ መንግስት የፈጠራ ክሱን ውድቅ የሆነበት ተቀባይነት ያጣበት መድረክ ነው የሚሰማኝ።
በዚህ የጋዜጠኞች ድንበር የለሽ ቡድኑ ባወጣው ሰንጠረዥ መሰረት ሰሜን ኮሪያ የመጨረሻውን ደረጃ ስትይዝ፣ ኤርትራ በአንድ ደረጃ ከፍ ብላ ትከተላለች። ኖርዌይ፣ ስዊድን፣ ፊንላንድ፣ ዴንማርክ እና ኔዘርላንድስ በዓለማችን ጋዜጠኞች በነጻነት ስራዎቻቸውን የሚያከናውኑባቸው ሀገሮች ተብለዋል።
ወደ ቡሩንዲ ምግብ ለማድረስ የሞከሩ 10 የጭነት መኪኖች በጸጥታ ስጋት ምክንያት መግባት አትችሉም ተብለው ወደ ሩዋንዳ መዲና እንደተመለሱ ታውቋል። የጭነት መኪኖቹ ለኮንጎ ስደተኞችና የዓለም የምግብ ፕሮግራም ለሚረዳቸው ሰዎች የሚሰጥ 300 ቶኖች የሚሆን ባቄላ ጭነው ባለፈው አርብ ድንበር ላይ ከደረሱ በኋላ ለመግባት በመከልከላቸው ትላንት ወደ ሩዋንዳ መዲና ኪጋሊ ተመልሰዋል። የፖሊስ ጽፈት ቤት ቃል አቀባይ ፒየር ኩሩንኪዬ ከካቻምና አንስቶ ሩዋንዳ ለቡሩንዲ ወንጀልና ጸጥታ ጉድለት ምንጭ ሆና ቆይታለች ሲሉ ተከላክለዋል።
ፕሬዚደንት ትራምፕ ዛሬ ለመላ 100 የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት አባላት በዋናነት ስለ ሰሜን ኮሪያ ጉዳይ ምስጢራዊ ገለጻ ለማድረግ በዋይት ሀውስ ቤተ መንግስት ጋብዘዋቸዋል። የመከላከያ ሚኒስትር ጂም ማትስ፣ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን፣ የብሔራዊ ስለላ ስራ አስኪያጅ ዳን ኮትስ እና የጣምራ ኤታ ማዦር ሹሞች ሊቀመንበር ጀኔራል ጆሴፍ ዳንፈርድ ናቸው ገለጻውን የሚሰጡት። ብዙውን ጊዜ ምስጢራዊ ገለጻ የሚሰጠው በምክር ቤቱ መስሪያ ቤት ነው። ጉዳዩ በዋይት ሀውስ ቤተ መንግስት መደረጉና የመላ የሴኔት አባላት መገኘት ያልተለመደ ነው።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት ነው። ፕሬዚደንት ዶናልድ ትራምፕና የንግድ ሚኒስትር ዊልያም ዊልበር ሮስ ከካናዳ ጋር የንግድ ጦርነት ውስጥ መግባት አያስፈራንም ሲሉ ትናንት ተናግረዋል። አሜሪካ ካናዳን በእንጨትና በወተት ንግድ ቀረጥ ከቀጣች በኋላ ነው ይህን ያሉት። ከዩናይትድ ስቴትስ ጋር የተትረፈረፈ ነገር ነው ያላቸው ካናዳ በዩናይትድ ስቴትስ ላይ የሻካራ አሰራር ስትጠቀም እንደቆየች ሰዎች አይገነዘቡም፣ ለብዙ ዓመታት ፖለቲከኞቻችንን ሲያታልሉ ቆይተዋል ሲሉ ትራምፕ ተናግረዋል። በካናዳ ጠርብና አጠና ላይ ከፍተኛ ቀረጥ እንደሚያስከፍሉም አክለዋል። ፕሬዚደንት ትራምፕ ከካናዳ ጠቅላይ ሚኒስትር ጀስቲን ትሩዶ ጋር ትላንት ተነጋግረዋል። ትሩዶ በበኩላቸው ከዩናይትድ ስቴትስ የተሰነዘረውን ክስ መሠረት የለውም ብለዋል። ፍትሕ የጎደለው ያሉትን የቀረጥ መጠንም አልተቀበሉትም ሲል ከጽህፈት ቤታቸው የወጣ መግለጫ ጠቁሟል። ጠቅላይ ሚኒስትሩ አያይዘውም የካናዳ መንግሥት ከዚህ ቀደም ጠርብና አጣራን አስመልክቶ ከዩናይትድ ስቴትስ ጋር የተከሰቱትን ጠቦች በተሳካ ሁኔታ እንዳደረግነው ሁሉ የካናዳን የለስላሳ እንጨት ኢንዱስትሪ ጥቅምን አበክረን እንጠብቃለን ማለታቸውን መግለጫው ጠቁሟል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከዚህ በፊት ባልታየ መልኩ ትልቅ የግብር ቅነሳና ትልቅ የግብር አከፋፈል ለውጥ ይፋ ለማድረግ ተዘጋጅቷል ሲሉ የግምጃ ቤት ሚኒስትር ስቲቨን ምኑችን ገልጸዋል። ለትልልቅ ኮርፖሬሽኖችና ለግለሰቦች ግብር የመቀነስ እቅድ አላቸው በመባሉ ዎል ስትሪት ዛሬ ከፍተኛ የአክሲዮን መጠን መዝግቧል። የእስያ ገበያዎች መጠን ደግሞ ሌሊቱን ኑሮ አድሯል። ትራምፕ ዛሬ ይፋ እንዲያደርጉት በሚጠበቀው የግብር ቅነሳ እቅዳቸው መሰረት የሀገሪቱ ምክር ቤት የትልልቅ ኮርፖሬሽኖች የግብር ክፍያ ከ35 ከመቶ ወደ 15 ከመቶ እንዲቀንስ እንደሚጠይቁ ምንጮች ጠቁመዋል። ለፕሬዝዳንትነት ይወዳደሩ በነበሩበት ወቅት ቃል የገቡበት ጉዳይ ነው። 39.6 ከመቶ የሆነው የከፍተኛ ግለሰቦች ግብር ግን በጥቂት ነጥቦች እንደሚቀንስ የዋይት ሀውስ ቤተ መንግስት ረዳቶች ተናግረዋል። የአሜሪካ ኮርፖሬሽኖች የሚከፍሉት ግብር በዓለም ደረጃ በኢንዱስትሪ በበለጸጉት ሀገሮች ያሉት ከሚከፍሉት የላቀ ነው ተብሏል።
በመጨረሻም እንደ አውሮፓውያን ዘመን አቆጣጠር ባለፈው ሚያዝያ 4 ቀን በሰሜን ኮሪያ በተፈጸመው የኬሚካል ጥቃት ላይ ባደረግኩት ጥናት መሠረት በሲቪሎች ላይ ሳሪን የተባለውን መርዛማ ጋዝ በመጠቀም ተጠያቂው የሶሪያ መንግሥት መሆኑን ያሳያል ስትል ፈረንሳይ ዛሬ ገልጻለች። ካን ሼክሁን በተባለችው በተቃዋሚዎች በተያዘችው ከተማ ላይ በተፈጸመው የኬሚካል ጥቃት ከ80 በላይ የሚሆኑ ሰዎች አልቀዋል። ዩናይትድ ስቴትስ በሶሪያ የአየር ጣቢያ ላይ በሚሳይል የምላሽ ጥቃት እንድታካሄድም አድርጓል። የተወሰደው የሳሪን ናሙና በሶሪያ ቤተ ሙከራዎች ከሚመረተው ጋር ተመሳሳይ መሆኑን ለመረዳት ችለናል ይላሉ የፈረንሳይ የውጭ ጉዳይ ሚኒስትር ዣን ማርክ አይዎ። አድማጮች፣ ለሰዓቱ ያሉን ዜናዎች እነዚሁ ናቸው። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ አሜሪካ ድምጽ ራዲዮ ጣቢያ ማርኞ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። ወደ ኋላ ከሚቀርቡ ዘገባዎች ደግሞ ያንዱን ለቅምሻ
ቤተሰብ ውስጥ ጥቃት በሚመለከት ወይ በጓደኛ ማhall ቢሆን መደባደብ ብዙ ነገር አለና ይሄንን አስመልክቶ ህጉ ምን ይላል? ምን እርዳታ ማግኘት ይቻላል? ምን ማድረግ እንችላለን ራሳችንን ለመጠበቅ የሚለውን ወሲባዊ ጥቃት ማለት ምን ማለት ነው የሚለውን ለመናገር ነው።
ለቤት ውስጥ ጥቃት ሰለባዎች ድጋፍ ለመስጠት ዋሽንግተን ዲሲ አካባቢ የሚንቀሳቀስ ዘ ፐርሰን ሴንተር የተባለ ድርጅት መስራችና ስራ አስኪያጅ ወይዘሮ አሜሊያ መሲላዲስ ይባላሉ። በሴቶችና ቤተሰብ ክፍል ጊዜ ይቀርባሉ። አሁን የዕለቱ አብይ ርዕስ
በኢትዮጵያ በድርቁ ምክንያት አስቸኳይ የምግብ እርዳታ የሚያስፈልጋቸው ተረጂዎች ቁጥር በአራት ወራት ውስጥ በ2 ሚሊዮን ጨምሯል። በአሁኑ ሰዓት አስቸኳይ የምግብ እርዳታ የሚፈልገው ህዝብ ቁጥርም 7.8 ሚሊዮን ደርሷል ተብሏል። ጽዮን ግርማ የብሔራዊ አደጋ ስጋት ሥራ አመራር ኮሚሽነር አቶ ምትኩ ካሳን አነጋግራ ተከታዩን አቅርባለች።
ጥር 2017 እንደ አውሮፓ አቆጣጠር ይፋ ደረግነው ሀዝ አለ 5.6 ሚሊዮን እና እሱ ያው ከድርቅ ተከሰተባቸው የአርብቶ አደር አካባቢዎች ላይ ድርቁ ከጊዜ ወደ ጊዜ እየጨመረ በመምጣቱ የተረጂ ቁጥር አሁን ባለው 7.78 ሚሊዮን ሆኗል።
የጨመረበት ቦታ የት አካባቢ ነው
የጨመረው? አንዱ ወደ 1.5 ሚሊዮን አካባቢ ኦሮሚያ ክልል ነው። 203,000 ደቡብ ብሔሮች ብሔረሰቦችና ህዝቦች ክልል ነው። 304,000 አካባቢ ከአማራ ክልል ነው። የአማራ ክልሉ በሶስት ምክንያት ነው። አንዱ ይሄ አሴስመንት የ5.6 አሴስመንት ወይንም የመኸር የቅድመ አዝመራ ግምገማ ከተሰራ በኋላ የበረዶ ያጋጠማቸው አካባቢዎች አሉ፣ ውርጭ ያጋጠማቸው አካባቢዎች አሉ፣ ጎርፍ ያጋጠማቸው አካባቢዎች ስላሉ እነዚህ በጎርፍና በበረዶ ሰብላቸው የወደመባቸው ሰዎች ናቸው። እንግዲህ ተጨማሪ 304,000 የእነዚህ ድምር ውጤት ነው ቁጥሩን ከ5.6 ሚሊዮን ወደ 7.78 ሚሊዮን እንዲያድግ ያደረገው።
ኢትዮጵያ ረሀብ ባለባቸው አገራት ውስጥ አልተካተተችም። ኢትዮጵያ መቋቋም ችላለች ድርቁን ብሏል። እና መቋቋም ከተቻለ የቁጥሩ መጨመር እንዴት ተከሰተ?
የቁጥሩ መጨመር ያው እርዳታውን ስናቀርብ የነበረው ለ5.6 ሚሊዮን ዜጎቻችን ነው። ስለዚህ እሱን እያቀረብን ባለንበት ሁኔታ ነው በእርዳታ ማቀፍ ውስጥ ያልነበሩ ዜጎቻችን ናቸው እንግዲህ በተጨማሪነት የመጡት። ስለዚህ እነሱንም በተመለከተ ከዚህ ከሚያዝያ 1/2009 ከኛ አቆጣጠር ዓመተ ምህረት ጀምሮ እርዳታ እየቀረበን ያለ ነው በ7.78 ሚሊዮን። ስለዚህ እነዚህ አሁን እርዳታ ማቀፍ ውስጥ የገቡቱ ቀደም ሲል 5.6 ሚሊዮን ውስጥ ያልነበሩ ዜጎቻችን ናቸው።
የገንዘብ እርዳታው 1 ቢሊዮን ዶላር አካባቢ ነበር የሚያስፈልገው። ከሱ ምን ያህል ተገኘ? አሁን ተጨማሪ ገንዘብ ያስፈልጋል ወይ?
እንግዲህ ብዙም አይደለም አሁን የሰጡ አለ። አሁን ለምሳሌ የአሜሪካ መንግስት ወርልድ ፉድ ፕሮግራም አማካኝነት እና የጆፕ የሚባለው ጆይንት ኢመርጀንስ ኦፕሬሽን በሚባለው አማካኝነት 114 ሚሊዮን ዶላር አካባቢ ሰጥተዋል። ሌሎችም አንዳንድ መንግስታትም ከ10 ሚሊዮን ዶላር ያነሰ በየአገሩ ማለት ነው የሰጡ አሉ። ነገር ግን ከምንፈልገው የእርዳታ አቅርቦት አኳያ ሲታይ የተቀዛቀዘ ነው ብለን ነው የምንወስደው። ለምን ቢባል እነሱም ላይ ምንም ማድረግ አይቻልም። ያ በአሁን ሰዓት ዓለም አቀፍ ሁኔታዎችን ስናይ በርካታ ሀገሮች ቸነፈር ያወጁ አሉ። የእርዳታ ፍላጎቱ ሚዛን ያህል ያደገ በመሆኑ በእነዚህ አካባቢዎች የመያዝና የመወጠር ነገር ስላለ ነው። ስለዚህ ይህንን ግምት ውስጥ በማስገባት የኢትዮጵያ መንግስት ነው እንግዲህ በትልቁ እየሰራ ያለው እና በዚሁ መሰረት የፌዴራል መንግስትም ባለፈው እንደገለጽ ነው 1 ቢሊዮን የኢትዮጵያ ብር መድቦ እንደ መጀመሪያ ዙር የተንቀሳቀሰ ይገኛል። ከዛም ባሻገር ደግሞ ክልል መንግስታትም እንደዚሁ ከራሳቸው ክልል በጀት መድቦ የተንቀሳቀሱ ይገኛል። ሌላውና ለሌሎች ሀገሮችም እንደ ምሳሌ መወሰድ የሚችለው አሁን ክልል ለክልል ድጋፍ የተደራረጉ ነው ያሉት። ለአብነት ለማንሳት አሁን የትግራይ ክልል ለሶማሌ ክልልና ለኦሮሚያ ክልል እርዳታ አቅርቧል። የአማራ ክልልም እንደዚሁ ለሶማሌ ክልልና ለኦሮሚያ ቀረበበት ሁኔታ አለ። የአፋር ክልል ደግሞ ለሶማሌ ክልል እርዳታ የቀረበ ነው ያለው። ከዛ ባሻገር ደግሞ ባለ ሀብቶች በራሳቸው ተነሳሽነት የተደራጁ እህል ከመሀል ሀገር በመግዛት መኖ በመግዛት እያቀረቡ ነው የሚገኙት።
እነዚህ ድርቅ የተከሰተባቸው አካባቢዎች ትምህርት የለም፣ ባለፈው ስናነጋግራቸው ትምህርት ተማሪዎች ትምህርት ቤት መሄድ አልቻሉም ብለውን ነበረ። አሁን ተማሪዎች ትምህርት ቤት እየሄዱ ነው ወይ? እንደዚሁም ደግሞ ረሀብ የተከሰተባቸው አካባቢዎች አሉ ወይ? ከድርቁም በተጨማሪ
ረሀብ በእኛ ኮንቴክስት የለም። ለምንደው ረሀብ የሌለበት ምክንያት እርዳታ ሊቀርብላቸው የሚገቡ ዜጎቻችን በሙሉ እርዳታ ሊቀርብላቸው ስላለ ነው። ስለዚህ ድርቁ አለ፣ ረሀብ የለም። ለምንድን ነው የሌለው? ያው ቀደም እንደገለጽኩት ሙሉ እርዳታ የቀረበን የሚገኘው ለሁሉም አካባቢዎች። አንዴ ነው ለታደው በትምርት ቤት ረገድ በትክክል ድርቅ በተከስተባቸው አካባቢዎች የትምርት ማቋረጥ ነበር። ያን ለመፍታት የትምርት ቤት መገባ ፕሮግራም ነው እንዳማራይ ተወስዶ የተሰራው። ለዚህ ስራ የፌደራል መንግስት 198 ሚሊዮን ብር መድቧል። ከዛ ባሻገር ደግሞ ክልሎችም ከራሳቸው በጀት የመደቡበት አግባብ አለ። ከዛ ባሻገር እንደነ ሴቭ ዘ ቺልድረን የመሳሰሉት እንደነ ፕላን ኢንተርናሽናል ወርልድ ፉድ ፕሮግራም የመሳሰሉት አጋሮች አቋያ እነዚህም በትምርት ቤት መገባ ፕሮግራም ውስጥ ገብተው ይሰሩ ነው የሚገኙት።
በጣም አመሰግናለሁ ያለው ግዜር ስጥልኝ አቶ ምትኩ።
እሺ ሰላም ቆይልኝ። እሺ
አሁን ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። ወደ ሱዳን ወሬ ያመራናል። የሱዳን መንግስት በሙስናና የሀገሪቱን ነዳጅ ወርቅና መሬት በመዝረፍ የሚከስስ ሪፖርት ወጣ። ሪፖርቱን ያወጣው ተቀማጭነቱ ዩናይትድ ስቴትስ ውስጥ የሆነ ኢናፍ ፕሮጀክት የሚባል ተቋም ነው። ጄምስ በቲ የፕሮጀክቱን ከፍተኛ አማካሪ ኦማር እስማኤልን አነጋግሮ ዘገባውን ሰለሞን አባተ ያቀርበዋል።
የስሙ ቀጥተኛ ትርጉም ይበቃል ነው። ኢነፍ ፕሮጀክት የሰዎችን ጅምላ ፍጅትና በዘር ወይም በጎሳ ማንነት ላይ የተመሠረተ የጭፍጨፋ አድራጎትን የሚያቀናብሩ የሚያመቻቹና የሚያካሂዱ ሰዎችን ወደ ገሃድ ተጠያቂነት በማውጣትና የፈጸሙትን አድራጎት መዘዝ እንዲጎነጩ በማድረግ ለሰላምና ለፍትሕ መጠናከር የሚሠራ ተቋም መሆኑን ራሱ ይናገራል። ይህ የዛሬ 11 ዓመት በአውሮፓ የዘመን አቆጣጠር በ2006 ዓመተ ምህረት የተቋቋመ ፕሮጀክት መብቶችን የሚረግጡ የታጠቁ ቡድኖችና በሌብነት የተዋጡ መንግሥታት ወይም የነቀዙ አገዛዞች የሚፈጽሟቸውን የበረቱ የሙስና አድራጎቶች፣ ድንበር ዘለልና ሀገር አቋራጭ ወንጀሎችና ሽብር፣ ማዕድናትን፣ የዝሆን ጥርስ፣ አልማዝ እንዲሁም ሌሎች የተፈጥሮ ሀብቶችን ዘረፋ፣ ማግበስበስና ማከማቸትን እንደሚጋፈጥና እንደሚዋጋ የሚያመለክት ቡድን ሰሞኑን ባወጣው አዲስ ሪፖርት የሱዳንን መንግሥት በንቅዘት አድራጎቶችና በሌብነት ከሷል። ከጄምስ በቲ ጋር ትናንት ምሽት ላይ ቃለ ምልልስ ያደረጉት የኢነፍ ፕሮጀክት ከፍተኛ አማካሪ ኦማር ኢስማኤል የሱዳን መንግሥት ለዓመታት የሀገሪቱን ነጠላ ሀብት ወይም አንዳንዴም ከአንድ በላይ የሀብት ምንጮችን እንደሚጠቀምና በቀደሙ ዓመታት የነዳጅ ዘይትን ብቻ ይበዘብዝ እንደነበር አመልክተዋል። ደቡብ ሱዳን ከተገነጠለች በኋላ ግን አሉ ኦማር ኢስማኤል
When the south seceded and the oil literally went south
ደቡቡ ሲገነጠል ዘይቱ በሙሉ ከደቡብ ጋር ሄደ። አሁን እየተጠቀሙ ያሉት ወርቅ ነው። የሱዳን መንግስት አሁን ወርቁን አዲሱ ዘይት እያለ ነው የሚጠራው። ደግሞ መሬት በራሱ ከፍተኛ የጨረታ ዋጋ ለሰጠ የሚሸጥ ሸቀጥ ሆኗል። እናም ይህ አድራጎት ምጣኔ ሀብቱን እያሽመደመደው ነው። ምክንያቱም ከነዚህ አንዱም ቢሆን ለሀገሪቱ ጥቅም አይውልም። የሀገሪቱን ገዢ ቁንጮና ጀሌዎቻቸውን ለማበልጸግ ጉዳይ ነው እየዋለ ያለው።
አሁን ያለው የሱዳን መንግስት ስልጣን ላይ በቆየባቸው 30 ዓመታት ከአንድ ሚሊዮን በላይ ሰው መገደሉንና ይህ አድራጎት የተፈጸመው ከአማጺዎች ጋር በተካሄዱ ውጊያዎች ሳይሆን በዘር ፍጅት መሆኑን የሚናገሩት የኢነፍ ፕሮጀክት ከፍተኛ አማካሪ ኦማር ኢስማኤል የዳርፉርን ጉዳይ ለማሳያ አንስተው ያ አድራጎት ዘርን በማጥፋት ወንጀልነት መያዙን ጠቁመዋል። የሱዳን መንግስት ፈጽሟቸዋል ወይም እየፈጸማቸው ናቸው ሲሉ ኦማር ኢስማኤል የጠቆሟቸው አድራጎቶች በዓለም ዙሪያ የተወገዙ መሆናቸውንና የሱዳን መንግስትም በራሱ ሕዝብ ላይ ጦርነት የሚያካሂድ መንግስት ነው ሲሉ ከሰዋል። የኢነፍ ፕሮጀክት ዋና አማካሪ በሁከተኛ ሌብነት የተዋጠ ሲሉ የጠሩት የኦማር ሐሰን አልበሽር መንግስት ሽብር ፈጠራን ለመዋጋት ከዓለም አቀፍ ማኅበረሰብ ጋር ለመተባበርና በሀገር ውስጥ ለውጥ ለማምጣትም ለውይይት ለመቀመጥ ዝግጁ መሆኑን ስለ መግለጹ ዕውቅና ይሰጡት ወይም ምስጋና ይቸሩት እንደሆነ ጄምስ ጠይቋቸው ነበር።
Absolutely not. The government is becoming an agent of the
ጨርሶ አልሰጠውም። ምክንያቱም ያንን የሚያደርጉት ለሱዳን ወይም ለሱዳን ህዝብ ሳይሆን የራሳቸውን የስልጣን እድሜ ለማራዘም የሚያስፈልጋቸውን ድጋፍ ከዓለም አቀፉ ማህበረሰብ ለማግኘት ነው።
They used to be a terrorist government at one
ይህ ራሱ ሽብርተኛ የነበረ መንግስት አሁንም ይሁን ከቀደሙት የአሜሪካ ፕሬዚደንት ባራክ ኦባማ ጋር እተባበራለሁ የሚለው በራሱ ህዝብ ላይ ሽብር ለመንዛት የሚያስችለውን አቅም ለማግኘት ነው ብለዋል ኦማር ኢስማኤል። አማካሪው ፕሮጀክታቸው ለሰላሳ ዓመታት በአምባገነንነት ሲገዛ የኖረ መንግሥት በራሱ ለውጥ ሊያመጣ ይችላል ብሎ እንደማያምን አመልክተው፣ ሁሉም ተቃዋሚዎች የሚሳተፉበት ሕገ መንግሥታዊ ጉባኤ እንዲጠራ፣ ዓለም አቀፍ የሰላም ሂደት እንዲጀመርና ዩናይትድ ስቴትስ ለጉዳዩ የምትሰጠውን ትኩረት አጠናክራ ማየት እንደሚፈልግ በዚሁ ከቪኦኤ ጋር ባደረጉት ቃለ ምልልስ ገልጸዋል። ኢነፍ ፕሮጀክት ባወጣው ሪፖርት ላይ ላሰፈረው ክስ የሱዳን መንግሥት የሚሰጠው ምላሽ ይኖር እንደሆነ ለመጠየቅ ወደ ማስታወቂያ ሚኒስትሩ አህመድ ቢላል ወደ ካርቱም እና ዋሽንግተን ዲሲ ወደሚገኘው የሱዳን ሪፐብሊክ ኤምባሲ ያደረግኩት ተደጋጋሚ ጥረት አልተሳካም። መልእክት አኑሬያለሁ። የሚሉትን ባገኘን ጊዜ እናሰማችኋለን።
ወደ ቀጣዩ የመጽሔት ርዕስ እናልፋለን። የተባበሩት መንግሥታት ድርጅት በጦርነት በታመሰችው የመን ቸነፈር አፋፍ ላይ ለሚገኘው በብዙ ሚሊዮኖች የሚቆጠር ሕዝብ ለነፍስ አድን እርዳታ የሚውል 2.1 ቢሊዮን ዶላር ለጋሾች እንዲያዋጡ ተማጽኗል። የመንግሥታቱ ድርጅት የየመኑን ሁኔታ ከዓለም ሰብአዊ ቀውሶች ሁሉ የከፋ ሲል ገልጾታል። በየመን የሚገኙ ኢትዮጵያውያን ስደተኞችም ጥቃት እየደረሰብን ነው፣ ሀገሪቱ ሕግ አልባ ሆናለች፣ ባልታወቁ ቡድኖች ከመካከላችን ታፍነው የተወሰዱ አሉ፣ እጅግ አደገኛ ሁኔታ ውስጥ እንገኛለን ሲሉ ያስረዳሉ። ቆንጂት ታዬ ስደተኞቹን አነጋግራ ተከታዩን ዘገባ አጠናቅራለች።
የተባበሩት መንግስታት ድርጅት እጅግ ከተረሱ የዓለም ቀውሶች አንዱ ሲለገለጸው ለየመኑ ሁኔታ ተጎጂዎች ባለፈው የካቲት ካቀረበው የ2.2 ቢሊዮን ዶላር የእርዳታ ተማጽኖ ውስጥ እስካሁን እጁ የገባው 15% ብቻ ነው። ትናንትና ግን ዓለም አቀፍ ለጋሾች ባካሄዱት ጉባኤ 1.1 ቢሊዮን ዶላሩን ሊሰጡ ቃል ገብተዋል። በድርጅቱ በተካሄደ ከፍተኛ የየመን ልገሳ ጉባኤ ስለተሰጠው የእርዳታ ቃል ዋና ጸሐፊው አንቶኒዮ ጉቴሬዥ ለጋሾቹን አመስግነዋል። ከየመን ሕዝብ 2/3 ወደ 19 ሚሊዮን የሚጠጋው ማለት ነው አስቸኳይ እርዳታ የሚያስፈልገው መሆኑን የገለጹት ዋና ጸሐፊው 12 ሚሊዮኑ ቸነፈር አፋፍ ላይ እንዳለ ነው የገለጹት። As always, children are at the highest risk of
death. On average, a child under the age of ምንጊዜም እንደሚሆነው ለሞት የሚጋለጡት ሕፃናቱ ናቸው። የመን ውስጥ በአማካይ በየ10 ደቂቃው አንድ ሕፃን ለመከላከል በሚቻል ምክንያት ይሞታል። ከሞት የሚተርፉትም ቢሆኑ ይቀጭጫሉ፣ እድሜያቸውን ሙሉ ለጤና መታወክም ይዳረጋሉ።
የመን ውስጥ የሚገኙ ኢትዮጵያውያን ስደተኞችም መሰረታዊ አቅርቦትም ይሁን ከለላ የሚሰጠን የለም፣ ያለነው በከፋ አደጋ ውስጥ ነው ብለዋል። ሰንአ ካሉ ኢትዮጵያውያን ስደተኞች አንዱ አቶ ዮሐንስ አበበ ሶሪያ ያለው ሁኔታ ከሚሰጠው ትኩረት አንጻር ሲታይ የየመን ይዞታ የተረሳ ይመስለናል በማለት አማረዋል።
አሁን ለምሳሌ የመንግስት የህግ ተቋማቶች የሉም፣ ፖሊስ ሰራዊቶች የለም፣ ከለላ ምስጠን የለም፣ እርዳታ ምስጠን የለም። በዚህ ሁኔታ የምንቀጥል ከሆነ የእኛ ዕጣ ፈንታ ምንድን ነው? ሁላችንም ካለቅን በኋላ አሊያም ወይም ደግሞ ሌሎች ወገኖች ከንፈር የመጡ ትርጉም የለውም። ምን ህጻናቶች በኮሌራና በተለያዩ በሽታዎች የተጠቁ ነው። የምግብ እጥረት አለባቸው። ሰዎች ከአንድ እርምጃ ወደ አንድ እርምጃ በስጋት ነው የሚሄዱት። ምክንያቱም ሁሉም ህዝብ ማለት ይቻላል ከተቀናቃኝ ኃይሎች ውጪ እንደ ባህልም ይሁን በአንድ ቤት ውስጥ በነፍስ ወከፍ ከሶስት በላይ ጠመንጃ አለ። ስለዚህ አሁን እነሱ የጠቀሙበት ነው ይህን ከችግሩ አኳያ ማለት ነው። መንቀሳቀስ አልቻለም። ደህንነታችን ይጠበቀ አይደለም ማለት ነው። ሌሎች ችግሮች ላይ ተጨምሮ ማለት ሕክምና ጽረቱ ላይ ተጨምሮ ማለት ነው። የመጠለያ ችግሩ ተጨምሮ ማለት ነው። ሰዎች እየታፈኑ ይወሰዳሉ። ሰሞኑን እንኳን 3 የሆኑ ኢትዮጵያኖች ታፍነው ተወስደዋል። 2 አመለጡ።
ወዴት ነው የተወሰዱት? ታፍነው ማን ነው አፍኖ የወሰዳቸው?
አይታወቅም። ምክንያቱም አሁን እዚህ ሀገር ምንም አይነት የመንግስት ተቋማቶች ህጋዊ እንቅስቃሴ ስለማያደርጉ ማለት ነው አብዛኛው ተሽከርካሪ የሰሌዳ ቁጥር የለውም። የሞተር ሳይክሎች ከመቼውም የበለጠ ገዝተዋል። እንደውም ወንጀሎች የሚፈጸሙት በሞተር ሳይክልና እንደዚሁም የሰሌዳ ቁጥር በሌላቸው መኪናዎች ነው። ማለት አስቸኳይ ጊዜ አዋጅ ተያይዞ የወንጀል መጠኑ እጅግ ተበራክቷል።
እሺ አቶ ዮሐንስ፣
ምን ያህል ናችሁ አሁን እርሶ የሚሉኝ አካባቢ ሰንአ ውስጥ በቁጥር ምን ያህል ትሆናላችሁ?
ምንስ በጣም ጥሩ ጥያቄ ነው። አንደኛው ቁጥር ሁሉንም በትክክል ለመግለጽ ያስቸግራል። ያው ተመዘገቡት በዩኤንኤክስ ያልሆነ ነው። ግን እኛ በማህበራችን ውስጥ በዚህ በማንዴት ሪፊጂ አሶሲሽን በሚባለው ውስጥ ማለት የተመዘገቡት 350 አካባቢ እንሆናለን። እንግዲህ ማለት አንድ አካባቢ ትንሽ እጅብ ብለን ሳይሆን ያው እኛ ራሳችን ለመጠበቅና ለመጠባበቅ እንዲመቸን ብለን እዛቸው አካባቢ የሰፈር ነው ማለት ነው። ዩኤንኤችሲአርም ሆነ ሌላ መንግስታዊ አካል ጠይቀን ነበር። እኛ ሀገር ውስጥ ጉዳይ ሄደን ለምን በአንድ ቦታ ላይ አድርጋችሁ ለከለላ ለጥበቃ እንዲመች አስፍሩን ብለናቸው ምላሽ ስላልሰጡን እኛ ራሳችንን በራሳችን ተመሰረትንና ቢያንስ ራሳችንን ከጥቃት ለመከላከል እንድንችል ብለን ነው ይህንን ነገር ያደረግነው ማለት ነው።
ማን ነው የሚረዳችሁ? ምንድን ነው የምትበሉት? ምን ላይ ነው የምትጠለሉት? እስቲ
መጠለያ የሚገርምሽ አሁን ለምሳሌ ከዚህ በፊት ስደተኛው የራሱን የሆነ ስራ እየሰራ አነስተኛም ሆነ ከዛም የተሻለ ስራ ይሁን ይሰራ ነበር። ኤምባሲዎችም ሌሎች ተቋማቶችን በነበሩበት ጊዜ ተቀጥረው የሚሰሩ ሰዎች ነበሩ። አሁን ግን ሙሉ ለሙሉ ማለት ይቻላል የእነኛ ሁሉ ተቋማቶች የሉም። ምንም አይነት የስራ እድል ስለሌለ ማለት ነው አብዛኛው ስደተኛ በችግር ላይ ነው ያለው። ማለት የሚረዳው ዩኤንኤችሲአርም ምንም አይነት እርዳታ የራሽንም የመጠለያም የከለላም የደህንነት ጥበቃም ህጉ የሚፈቅደውን ዩኤንኤችሲአር አላደረግልንም ማለት ነው። በጎ ፈቃደኞች አሉ፣ ትውልደ ኢትዮጵያኖች የተሻሉ ኑሮ የሚኖሩ ማለት ነው። ግማሽ የመን ዜግነት፣ ግማሽ የኢትዮጵያ ዜግነት ያላቸው እነሱ ዝም ብለው ከተሻሉ ሰዎች እያስተባበሩ ረሽንና እንደዚህ ዘይትና ምናምን እየሰጡን፣ አንዳንዶቹ ደግሞ አሁን ቤት ኪራይ ድሮ ይከፍሉ የነበሩት መክፈል ያልቻሉት የወጡትን አነስተኛ ድንኳን አለ እዛ ውስጥ እየተሰጣቸው በቃ በአንድ ላይ ጅብ ጅብ ብለው ይኖራሉ። ግን ያ ከስጋት አላዳንም። አሁን ሴቶቹ ለምሳሌ ሰው ቤት ነው የሚኖሩት። ለምሳሌ ባለትዳር ሆነው ከባላቸው ስረጊት ነው ለም ለሴፍቲ ሲባል ሴፍት ውጭ ድንኳን ውስጥ ሴት ማደር ማትችል ማለት ነው። ያ ችግርም አለ። ለምን አደጋ ሊፈጠር ይችላል በሚል ማለት ወንዱን ዛሬ በመኪና በጠመንጃ ፍነው ከወሰዱት ማለት ነው ነገ ደግሞ ሴቷን ደግሞ ሊደፍሯት ይችላሉ። የተለያየ ነገር ሊመጣ ስለሚችል እንደዛ እየተባበሩን ነው ሰዎች ያሉት ማለት ነው። ከዛ ውጭ የምናገኘው ምንም አይነት ከለላም ሆነ እርዳታ የለም።
አሁን ወደ እኛ አቤት ያላችሁት ከአሁኑ ድምጻችንን አሰሙል ያለንበት ሁኔታ አደገኛ ነው በሚል ነው እና ምንድን ነው የሚሰማው ሰው እንዲያደርግ የምትፈልጉት?
በጣም ጥሩ። እንግዲህ እዚህ በጣም አስከፊ ሁኔታ ላይ ነው ያለ ነው። አሁን የሶሪያ ሲታሰብ የእኛ መታሰብ አለበት። እኔ አንዳንዴ እንደውም የመን የሚዲያ ማዕቀብ ሁሉ ያለባት ሁሉ ነው የሚመስለኝ ገባት እና በዛ ምርር ብለን ነው አሁን ይህን እድል ያገኘ ነው ከእናንተ ጋር ማለት ነው። ምንድን ነው አንዳንድ ለምሳሌ የህግ አዋቂዎች ሊኖሩ ይችላሉ። አውሮፓም ሆነ አሜሪካ በህግ ላይ ተንተርሰው ብዙ ተጽዕኖ ፈጣሪ ሰዎች ሊኖሩ ይችላሉ። እኔ አሁን የኢትዮጵያዊ ሌላ ዜጋ አይደለም። ምክንያቱም በሰብአዊነት የቆመ ሰው በተለይ ደግሞ ኢትዮጵያዊ እንደመሆናችን መጠን ኢትዮጵያዊ የሆነ ዜጋ ማለት ነው በሙያው በተለይ በህግ ጉዳይ ላይ ተሰሚነት ያላቸው ሰዎች የየመንና የዩኤንኤችሲአር እና የሪፊጅ አስተዳደር ጉዳይ እንዲመረመርና እንዲታይ ነው። ስለዚህ የተረሳንና እንዴት ነው እንደውም በቃ የባርነት አይነት ነገር ነው እንዲያጣሩልንና ቢያንስ በሰብአዊነት ነው እንደው ጊዜያቸውን እንኳን መስዋዕት አድርገው ይረዱን በማለት ነው።
እሺ፣ አቶ ዮሐንስ አበበ አመሰግናለሁ።
ኬንያ ከመጪው ነሐሴ ወር ምርጫ 90 ቀናት ቀደም ብሎ ባለፈው ምርጫ የተመዘገቡትን የድምፅ ሰጪዎች ዝርዝር የያዘውን መዝገብ በነፃ ወገኖች እየመረመረች መሆኗ ተሰማ። ምርመራው የብዙ ሺህ ሰዎችን ዝርዝር ላያሳይ እንደሚችል ጠበብት ይናገራሉ። መሐመድ ዩሱፍ ከናይሮቢ ዘግቧል። አዲሱ አበባ ያቀርበዋል።
ባለፈው የመራጮች ምዝገባ በአንድ ወር ጊዜ ውስጥ ወደ 6 ሚሊዮን ኬንያውያን ድምፅ ሰጪዎች ነበሩ የተጠበቁት። የፖለቲካ ፓርቲዎች ደግሞ ግባቸውን 10 ሚሊዮን ላይ አድርገዋል። ሁሉም ግን አልተሳካም። 3.7 ሚሊዮን መራጮች ብቻ ነበሩ የተመዘገቡት። ሳሙኤል ኦጎላ እንደሚለው ሰዎች ለአንዳንድ ቦታዎች የሰጡት ግምት የተጋነነ ነበር። ሳሙኤል ኦጎላ በኬንያው ብሔራዊ ስታቲስቲክስ ቢሮ ኃላፊ ነው።
ሰዎች ነንና ግምታችን ትክክል ባይሆንም ምንም ማለት አይደለም። ለአስር አቅደህ 8 ሆንክ ብትባል ባታምንበትም ምንም ማለት አይደለም። ሰውነሃ የሆነ ሆኖ በቁጥሮች ላይ መተማመን ይኖርብናል። ቁጥሮች አይዋሹምና።
እንደ አውሮፓ አቆጣጠር በመጋቢት 2013 እና በመጋቢት 2017 መካከል የኬንያውያን ድምጽ ሰጪዎች ቁጥር በ5.3 ጨምሯል። አሁን ያለው ዝርዝር የሚያሳየው 19.6 ሚሊዮን ነው። ይህ ደግሞ ከጠቅላላው ወደ 45 ሚሊዮን ከሚሆነው ህዝብ ግማሹ ወይም ከግማሽ በታች ነው። ነጻው የምርጫ ኮሚሽን ለድምጽ ቆጠራው በመጻረ ቃሉ KPMG የተሰኘ ዓለም አቀፍ መርማሪ መድቧል። ይህ መርማሪ በሰጠው ዝርዝር የተለያዩ ዴታ የተለያዩ ምንጮችን ነው መሰረት ያደረገው። ጄራልድ ካሲሙ የKPMG ኃላፊ ናቸው።
We will verify every single name in the register against
የእያንዳንዱን ተመዝጋቢ ስም ነው ከሌላው ሶስተኛ አካል መረጃ ላይ የምንመረምረውና የምናጣራው። እናም የተመዘገቡትንና ድምጽ የሰጡትንም ማወዳደር ወይም ያነጻጽሩ ማውጣት በጣም አስፈላጊ ነው። ከዚሁ ጋር የተመዝጋቢውን ልደትና በሞት የተለዩትንም ቀኑን እናጣራለን። ያ የሚጠቅመው አንዳንድ አለመረዳት ወይም የተሳሳተ ግምት ካለ ለማጣራት ነው።
አንዳንድ መረጃዎች ወይም የመንግስት መዛግብቶች ደግሞ አንድም ግዜ ያለፈባቸው አሊያም ያልተሟሉ ሊሆኑ ይችላሉ የሚሉት የስነ ህዝብና የልማት ብሔራዊ ምክር ቤቱ ፒተር ኒያኩዋራ ናቸው።
The problem we are having in Africa and Kenya included.
ኬንያን ጨምሮ አፍሪካ ውስጥ ያለን ችግር በቋሚ ስታቲስቲክስ ላይ አስተማማኝ አሃዛዊ መረጃ የለንም። ማለትም በየቀኑ የሚያጋጥመውን ልደትም ሆነ ሞትን የሚመለከት መረጃ አንይዝም። ያ ቢኖረን ኖሮ ባጭር ጊዜ ውስጥ ወዲያውኑ ነበር ማ የት እንዳለ ምን እንደሆነም ጭምር የምናውቀው።
ኬፒኤምጂ እያጣራ ያለው መረጃ ወይም የደረሰበትን ድምዳሜ የራሱን አስተያየት ጨምሮ ለብሔራዊው ምክር ቤት በቀጣዩ ወር ያስረክባል ተብሎ ይጠበቃል።
አድማጮች የምትከታተሉት በ19 በ22 እና በ25 ሜትር ባንዶች እና እንዲሁም በናይል ሳት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በነጻው የስልክ መስመር 202-205-9942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ለሰዓቱ ጥቂቱን እናሰማለን።
ጤና ይስጥልኝ። የቮይስ ኦፍ አሜሪካ የአማርኛ ዝግጅት ክፍል አስተያየቴን ስለተቀበላችሁ አመሰግናለሁ። ሰኞ ለታ ባስተላለፋችሁት ፕሮግራም ላይ ከትግራይ ክልል ግማይ እንደተለመደው ግርማይ ገብሩ የትግራይ ክልል ውስጥ በመጪው አመት በዚያ መዝናብ በደም ስለጣለ ቁጥሩ ጥሩ ነው የሚል ዜና ይዞ ቀርቧል። በጣም በሰጂው ሂት 3-4-5 ያስተያየት ነበር። ኢትዮጵያ በቀድሞ ጊዜ ወደ 14 ክፍላት ሀገሮች አሁን ደግሞ ወደ 9 ክልሎች ያው ደቡብ ብሔር ብሔረሰቦች ተጨምሮ እና ሁለት ደግሞ የድሬዳዋ አስተዳደር እና አዲስ አበባ አሉ። ስለዚህ ሌሎቹ ክልል ውስጥ የሚከናወኑ በጣም ብዙ ዜናዎች እንጠብቃለን እና ለኛም አድማጮቻችን አስባችሁ ሌሎች ፕሮግራሞችንም ሌሎችንም ብታካሉ የተሻለ ይመስለኛል የሚል እምነት አለኝ። ይሄው ነው አስተያየቴ። አመሰግናለሁ።
ሄሎ ቪኦኤ፣ ይህን እድል በማግኘቴ በጣም ነው የማመሰግነው። በአድዋ ሊሰራ የታሰበው ዩኒቨርሲቲ ሲሆን በአዲስ አበባ ላይ ነው መመስረትም ያለበት። ምክንያቱም የአድዋ ታሪክ የኢትዮጵያ ሕዝብ በሙሉ ታሪክ ነው እና ዩኒቨርሲቲው መገንባት ያለበት ሲሆን በአዲስ አበባ ሁሉም እድሉን አግኝቶ መጥቶ እንዲማርበት። የታሪክ መዛባት የተባለው ታሪክን ያዛባው ወያኔ ነው እና የአድዋን ታሪክ አይደለም የኢትዮጵያን ታሪክ አይደለም የአፍሪካን ታሪክ እና የዓለም ታሪክ በማዛባት የሚያስተምሩበት ዩኒቨርሲቲ ነው የሚሆነው። አመሰግናለሁ። አንድነት ነኝ ከዚሁ ከዩኤስኤ።
ለተሳትፏችሁ ሁላችሁንም እናመሰግናለን። ሌሎቻችሁም ጻፉ፣ ደውሉ። ስርጭታችንን በኢንተርኔት መከታተል ለሚቀናችሁ አድማጮቻችን የድረገጽ አድራሻችን amharic.voanews.com ነው። በእጅ ስልክ መከታተል ለምትሹ ወይም ለምትመርጡ ደግሞ horn.voa.mobin ተጠቀሙ። በፌስቡክ እና በትዊተርም ተከታተሉን።
አሁን ወደ ቀዳሚው የምሽቱ ቅንብር እናልፋለን። ኢትዮጵያውያን በአሜሪካ አድማጮች፣ የዛሬውን ኢትዮጵያውያን በአሜሪካ ፕሮግራም ከሎስ አንጀለስ ዳንኤል አርጋው ነው የሚያቀርብልን። ይቀጥላል።
አቶ ቴድ አለማየሁ ይባላል። የዩኤስ ዶክተር ፎር አፍሪካ መስራችና ዳይሬክተር ሲሆን በብዙዎቻችን ዘንድ ቴድ አለማየሁን የምናውቀው በሰብአዊ እርዳታ አገልግሎቱ ነው። አሁን ደግሞ ወደ ፖለቲካው መድረክ ጎራ በማለት እንደ አውሮፓውያን ዘመን አቆጣጠር በ2018 በሚደረገው የአሜሪካ የተወካዮች ምክር ቤት ካሊፎርኒያን ወክሎ ቴድ አለማየሁ ዩኤስ ኮንግረስ ፎር 2018 በሚል የምረጡኝ ዘመቻ በማድረግ በዝግጅት ላይ ይገኛል። እሺ፣ አመሰግናለሁ። አቶ ቴድ አለማየሁ መስመር ላይ አለ አይደለ? ትሰማኛለህ?
ይሰማለሁ።
በጣም ጥሩ። አቶ ቴድ አለማየሁ የአሜሪካ ኮንግረስ ምክር ቤት ለመወዳደር እንደው ምን አነሳሳ? ከዚህ ልነሳ።
ብዙ ምክንያቶች አሉ። አንደኛ ፖለቲክስ ሲባል ሁሉ ነገር አጠቃሎ የያዘ ይመስለኛል። ፖለቲሽንስ እኛ እዚህ ኮሚኒቲውም ሀገሩም ውስጥ አለም ውስጥ ብዙ ሚና የመጫወት በጤንነት በኩል፣ በአየር ጤና በኩል፣ በምንበላው ምግብ፣ በምንተነፍሰው አየር፣ በዓለም ሰላም ላይ በብዙ አቅጣጫ ብዙ ሚና የሚጫወቱና ፓወርፉል ሰዎች ናቸው። እና አንዳንድ ጊዜ እነዚህ ተመርጠው የሚላኩት ዋሽንግተን ፖለቲሽንስ ህዝቡ የመረጠውን ምክንያት መርጦ የላካቸውን መልእክት ረስተው ወደ ሌላ አቅጣጫ እየሄዱ ህዝቡን በጣም አስቀይመውታል። እዚህ የምኖርበት ሎስ አንጀለስ የምንልካቸው ፖለቲሽያኖች ከዚህ መርጠን ወደ ዋሽንግተን የምንልካቸው ብዙውን ህዝብ አስቀይመዋል። ምክንያቱም ፕሮሚስ የገቡትን እዛ ሲደርሱ ይረሱታል። ስለዚህ ያ ለብዙ አመት ህዝቡን ያስቀየመና ያናደደ ነው። ስለዚህ እኔ እዚህ መንገድ ላይ ለመግባት አንደኛ አብዛኛው ህዝብ እንደሚያውቀው ለ17 አመት ያህል በዩኤስ ዶክተርስ ፎር አፍሪካ በሚባል ኦርጋናይዜሽን መስራችነት ጊዜ አገልግያለሁ። የአሜሪካና የአፍሪካ ግንኙነት በጤና አቅጣጫ ተጠናክሮ አብረው እንዲሰሩ አድርጌያለሁ። በዛም የተነሳ ደግሞ በዚህ ሎስ አንጀለስ ውስጥ የምኖርበት የአፍሪካ መሪዎችን አመጣለሁ። እዚህ የአፍሪካ ፈርስት ሌዲዎችን ኮንፈረንሶች ተዘጋጅተዋል። በብዙ ሚሊዮን የሚቆጠሩ ገቢዎች ገብተዋል። ለሎካል ኢኮኖሚ ስራ ፈጥሯል። ብዙም አይነት ቬሪ ስትራቴጂክ የሆነ ሪሌሽንሽፕ በአሜሪካንና በአፍሪካ በኩል እንዲዘረጋም ተደርጓል። ስለዚህ አሁን ያ ሁሉ ትራክ ሬኮርድ፣ ያ ሁሉ ኤክስፒሪየንስ ወደዚህ አቅጣጫ አምጥቶኛል እና አይ ቲንክ አሁን ካሉን መርጠን ከላክናቸው ፖለቲሽያኖች ትንሽ የተሻለ የህዝቡን ድምጽና ህዝቡ የሚጠይቀውን አሳካለሁ ብዬ ስላመንኩ ነው የገባሁበት።
ለውድድሩ እያደረክ ያለውን ቅድመ ዝግጅት እንዴት እንደሆነ እስኪ በከፊሉ አጋራ።
ባጭሩ እንግዲህ አሁን በፓስት 3 ወሮች ያህል የእኛ ኮሚኒቲ እየዞርኩ አውርቻለሁ። ምንድን ነው የሚፈልጉት? ምንድን ነው የጎደለው? በእኛ ኮሚኒቲ ውስጥ ያስደስታቸውና የሚያስደስታቸው ነገሮች ምንድን ነው? ሰላም ነው የሚኖሩበት ሀገር? ልጆቻቸው ጥሩ ትምህርት ነው የሚያገኙት? የትምህርቱ አካባቢ የቱ እንዴት ነው? ፖሊሶቹን፣ ጠባቂዎቹ ጋር ንግግር አድርጌያለሁ። ሎካል ፖለቲሽያኖቹን አውርቻለሁ። ኮሚኒቲው የሚፈልገው ነገር አንጀቱ እስኪረስ ድረስ አልደረሰለትም። 40 አመቶች ያህል ሎስ አንጀለስ አካባቢ 37ኛው ዲስትሪክት እሱን ወክዬ ነው አሁን ራን ማድረገው። 40 አመቶች ይሄን ያህል እድል ተሰጥቶት አንድ ፓርቲ የህዝቡን ፍላጎት 60% እንኳን ሊያሳካ አልቻለም። አንድ ምሳሌ ብሰጥህ 750-760 ሺህ ህዝብ የሚኖርበት ዲስትሪክት ነው። ሚድተርም ኤቭሪ 2 ይርስ ኤሌክሽን ሲመጣ ኮንግሬሽናል ኤሌክሽን ከ80-100 ሺህ ህዝብ ነው ወጥቶ የሚመርጠው። ስድስት መቶ ሺህ ህዝብ እቤቱ ቁጭ ብሏል። ያ የሚያሳየው ምንድን ነው? ምንም አይነት ሊተማመንበት አልቻለም፣ ዴሞክራቱንም ሪፐብሊካኑንም። ስለዚህ ህዝቡ አዲስ ቁጭ ብሎ የሚጠብቀውም ያለውም። ስለዚህ ያንን የጎደለ ቦታ ሟላለሁ ብዬ አስቤያለሁ፣ አምናለሁኝ።
ግሩም። እንደው በኢትዮጵያውያን በዚህ በአሜሪካ የሚኖሩ ኢትዮጵያውያኖች ተሳትፎ እንዴት አገኘው? በሞራል፣ በገንዘብ፣ በጉልበት፣ በምናምን ነገር እንደው ምን አይነት አስተያየቶች እየደረሱ ነው? እስኪ ባጭሩ።
ባጭሩ ብዙ እንግዲህ እንደምሰማው የሰማሁትን ነው ማውራት የምችለው። የኢትዮጵያን አሜሪካን ኮሚኒቲ ወይ ኢትዮጵያው ኢትዮጵያ የሚኖረውም ወገኖቻችን በትልቁ ደስተኛ መሆናቸውን ገልጸዋል በተለያየ አቅጣጫ። ይህ እንግዲህ ለመጀመሪያ ጊዜ በአፍሪካ ታሪክ ውስጥ መጀመሪያ ጊዜ በኢትዮጵያ ታሪክ ውስጥ ተወላጅ ለዩኤስ ኮንግረስ ለመሮጥ የተዘጋጀ ሰው ስለሆንኩ ብዙ ህዝብ እንረዳለን ብለው ተዘጋጅተዋል በተለያየ አቅጣጫ ከዋሽንግተን እስከ ቴክሳስ፣ ሳን ፍራንሲስኮ፣ ሲያትል፣ አትላንታ የማይደወልበት ቦታ የለም። አዲስ አበባ እንኳን የሚኖሩ ኢትዮጵያን አሜሪካንስ ተሰብስበን እንረዳለን ብለው ፕሮሚስ ገብተዋል። ስለዚህ ይሄ ኤክስፔክት አላደረኩትም ነበር። በጣም እድለኛም ነኝ። ምስጋናዬም በትልቁ ነው። ህዝቡን ማንቀሳቀሱ የኔ ይሄ ህዝቡን ሞራል አስይዞ እረዳለሁ በማለቱ በጣም እድለኛ ነኝ ማለት ይችላል። ህዝቡ ይህን ሰምቶ ተረባርቦ አሸንፈን እዛች ቀዳዳ ውስጥ መግባት እንዳለብን ተስፋ አለኝ።
የዩኤስ ዶክተር ፎር አፍሪካ መስራችና ዳይሬክተር የ2018 የአሜሪካ ምክር ቤት ተወካዮች እጩ ተወዳዳሪ አቶ ቴድ አለማየሁ ስለሰጠኝ ቃለ መጠይቅ በአሜሪካ ድምጽ ሬዲዮ በአማርኛ ዝግጅት ክፍል ከፍ ያለ ምስጋናችን ለማቅረብ እንወዳለን። መልካም እድል እንመኝልሃለን። ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ።
ዲሞክራሲ በተግባር ፕሬዚደንት ዶናልድ ትራምፕ ቃለ መሐላ ፈጽመው ስራ ከጀመሩ ዛሬ ልክ 97ኛ ቀናቸው ነው። የፊታችን ቅዳሜ 100ኛ ቀናቸውን ይደፍናሉ። ሁለቱንም የሚያሳልፉት በቢሮአቸው እንደሆነ ተነግሯል። ሚስተር ትራምፕ ስራቸውን በይፋ ከጀመሩ በኋላ በርካታ ጉዳዮችን አስፈጽማሉ ሲሉ በምርጫ ዘመቻቸው ወቅት ለደጋፊዎቻቸው ቃል ገብተዋል። እና ምን ያህል ተሳክቶላቸዋል? በአጠቃላይ ያለፉት 97 ቀናት ስራቸው እንዴት ይገመገማል? የቪኦኤ ባልደረቦች ያጠናቀሯቸው ዘገባዎች አሉ። ሰለሞን ክፍሌ ለምሽቱ ዲሞክራሲ በተግባር ዝግጅቱ ይዞታል።
የሥራ ስኬትን በሦስት ወራት ጊዜ ውስጥ ብቻ መገምገም አስቸጋሪ ነው ይላሉ የፖለቲካ ተንታኞች። በመግቢያው እንደተጠቀሰው የፕሬዝደንት ዶናልድ ትራምፕ 100 ቀናት በዋይት ሃውስ ከሦስት ቀናት በኋላ ያበቃል። ለሥራቸው ውጤት የሚሰጣቸው ማርክም በቅርቡ ይፋ ይደረጋል። ከዚያም በኋላ ፖለቲከኞች፣ ጋዜጠኞች፣ የታሪክ ምሁራንና ሌሎችም አጥኚዎች ምን ያህል ጥሩ ሥራ እንደ ሠሩና እንዳልሠሩ መገምገም ይጀምራሉ። አዳዲስ ፕሬዝደንቶች ሲመጡ በእነዚህ 100 ቀናት የሠሯቸውን ሥራዎች የምንመዝንበትን ይህን መለኪያ ጠብቆ ማቆየቱ ብዙ ምክንያቶች አሉት ይላሉ እነዚሁ የፖለቲካ ተንታኞች። ለጋዜጠኞች በተሰጠው 100 ቀናት ውስጥ የተሰሩትን በማየት ወዴት እየተሄደ መሆኑን ለመገመት ቀላል መንገድ ይሆንላቸዋል። ለፖለቲከኞች ደግሞ የጠቅላይ አዛዡ እዚህ ላይ የፕሬዝደንቱ መሆኑ ነው፣ የጠቅላይ አዛዡ ጥንካሬ ምን ያህል እንደሆነ ይመዝኑበታል። የወቅቱ ባህል ፈጣንና እርካታን ወዲያውኑ ጠያቂ በመሆኑ ፕሬዝደንቶች የገቡትን ቃል ወዲያውኑ ተግባራዊ እንዲያደርጉ ይፈለጋል። ለመቆየት ደግሞ ትዕግስቱ የለም ሲሉም ያስረዳሉ። እንዲያውም በመጀመሪያዎቹ 100 ቀናት ጊዜ ውስጥ በርካታ ስኬቶችን ለማስገኘት ተጽዕኖን ማበርታት መሪዎችን አንዳንዴ ቅጽበታዊና አላስፈላጊ እርምጃዎችን እንዲወስዱ ይጋብዛል ሲሉ ያስጠነቅቃሉ። የአንድ መቶ ቀናት ግምገማው የተጀመረው በፕሬዚደንት ፍራንክሊን ዲ ሩዘቨልት እንደ አውሮፓውያን ዘመን አቆጣጠር በ1933 ዓ ም ነው። ይህን መለኪያ ፈጽመው እንደማይቀበሉና አስተዳደራቸውም ከአንድ መቶ ቀናት በኋላ ብቻ ለሚለጠፍበት የተሳሳተ ሲሉ ለጠሩት ውጤት ደንታ እንደሌለው ተናግረዋል። አርቲፊሻል ወይም ሰው ሠራሽ መሰናክል፣ ትርጉም የለሽ አሰራር፣ እንዲሁም ሊታመን የማይችል መመዘኛ ሲሉም አጣጥለውታል። ፕሬዝደንቱ እነዚህን በመሳሰሉ ቃላት ያብጠለጠሉትን ይህንኑ አሰራር ባለፈው ሳምንት ደግሞ አስተዳደራቸው ከዚህ ቀደም ከነበሩት ፕሬዝደንቶች ሁሉ በታሪክ በአንድ መቶ ቀናት ውስጥ ብዙ ጉዳዮችን ያስፈጸመ የመጀመሪያው ነው ሲሉ አወድሰዋል። የሕዝቡስ አስተያየት ምን ይመስላል? የተለያዩ መለኪያዎች ያወጧቸው ግምገማዎች ፕሬዝደንት ትራምፕ በአብዛኛው ደካማ መሆናቸውን ያመለክታሉ። 40% ላይ ነው ያስቀመጧቸው። ለአዲስ ፕሬዝደንት በጣም ዝቅተኛ ማርክ ነው። የውጭ ጉዳይ ፖሊሲያቸውን አስመልክቶ ግን የዩናይትድ ስቴትስን በሶሪያና አፍጋኒስታን ወታደራዊ ጥቃት ተከትሎ በጥቂቱ ተሻሽሏል። የሀገር ውስጥ አጀንዳዎቻቸው ግን ፍሬን ይዘው እንደቆሙ ናቸው። በዚህ ምክንያት ይመስላል ፕሬዝደንቱ ትኩረታቸውን የሰሜን ኮሪያን ሚሳይል ፕሮግራም ጨምሮ በሁለቱ ሀገሮች ማለትም በሶሪያና አፍጋኒስታን ላይ ያሳረፉት። እርምጃዎቻቸውንም እንደሚከተለው ተከላክለዋል።
Right now the world is a mess, but I think by the time we finish, I think
አሁን ባለው ሁኔታ ዓለማችን ቀውስ ውስጥ ናት። ተልእኳችንን ካጠናቀቅን በኋላ ግን ለመኖር በጣም የተሻለች ስፍራ ትሆናለች። ስለ ራሴ ለመናገር የኔ ተልእኮ ሲያበቃ ዓለም በጣም የተሻለች ስፍራ ትሆናለች ለመኖር። ምክንያቱም አሁን ያለችበት ሁኔታ ጥሩ ባለመሆኑ ይህን ልነግራችሁ እችላለሁ።
ዩናይትድ ስቴትስ ወታደራዊ ጡንቻዋን ለማሳየት የወሰደችው እርምጃ የህግ መወሰኛው ምክር ቤት መሪ ሚች ማካነል በደስታ ተቀብለውታል።
An interesting message to a lot of our adversaries around the world and our allies around the world.
ይህ አስተዳደር ከቀድሞ የበለጠ ቆራጥ ለመሆኑ በዓለም ዙሪያ ለሚገኙ ብዙ ጠላቶቻችንና ወዳጆቻችን ጥሩ መልእክት አስተላልፏል።
የሀገር ውስጥ ፖሊሲያቸውን በተመለከተ ግን ይበልጥ የተምታታ ነው። ፕሬዚደንቱ የግብር ክፍያ ሰነዶቻቸውን ይፋ እንዲያደርጉ በመጠየቅ ሰልፈኞች በብዛት ወጥተዋል። በካሊፎርኒያ በርሳቸው ተቃዋሚና ደጋፊዎች መካከል ግጭት ተፈጥሯል። የፕሬዝደንት ትራምፕ የጤና ጥበቃና ሌሎች በሀገር ውስጥ ቅድሚያ ሊሰጣቸው የሚገቡ ጥረቶች የትም መድረስ አልቻሉ እንደቆሙ ናቸው። ለዚህ ምክንያቱ ደግሞ የፖለቲካ ልዩነቶች መፈጠራቸው ነው ይላሉ በሴኔቱ የዲሞክራቶቹ መሪ ቻክ ሹመር።
He'll have trouble constantly unless he moves to the middle.
ወደ መሃል ካልመጡ በቀር ምን ግዜም ችግር ይገጥማቸዋል። እኛም ያን እንዲያደርጉ እየጠበቅናቸው ነው።
ትራምፕ የድጋፍ መሰረታቸውን ለማስፋት ሲቸገሩ የታዩት ፕሬዝደንት ከሆኑበት ጊዜ ጀምሮ ነው ይላሉ የፖለቲካ ተንታኟ ሳራ ቢንደር።
Starting with historically low approval ratings, right? And even those approval ratings remain
በታሪክ ዝቅተኛውን የሥራ አፈጻጸም ድጋፍ አግኝተው የጀመሩት ፕሬዝዳንት በርግጥ የሪፐብሊካኖች ከፍተኛ ድጋፍ አላቸው። ያም ሆኖ ግን አሃዞቹ በጥቂቱም ቢሆን ወርደዋል። ስለዚህ በአሜሪካ ፖለቲካ ከጠባብ መሰረት ትልቅ ህብረት ለመፍጠር እጅግ በጣም አስቸጋሪ ነው የሚሆንባቸው።
ፕሬዝዳንት ዶናልድ ትራምፕ በሀገር ውስጥ ጉዳዮች ላይ መሻሻል ለማሳየት ትልቁ ተስፋቸው የዲሞክራቶቹን ድጋፍ ማግኘት ሲችሉ ብቻ ነው ይላሉ ዊሊያም ጋልስተን። እርምጃው ሪፐብሊካኖችን የማስቆጣት አደጋ ቢኖረው እንኳ ትራምፕ ወደፊት ለመጓዝ የዲሞክራቶች ድጋፍ ያስፈልጋቸዋል ነው የሚሉት የፖለቲካ ተንታኙ።
በእኔ እምነት አስተዳደሩ በእርግጥ ወደዚያ አቅጣጫ ማምራት ከፈለገ የግብርና የተቋማት ማሻሻያን የመሳሰሉ ጉዳዮችን አንስቶ ከዲሞክራቶች ጋር ውይይት ለማድረግ አሁኑኑ ዝግጁ መሆኑን ማሳየት አለበት።
ፕሬዚደንት ዶናልድ ትራምፕ ቃለ መሐላ ፈጽመው ሥራ በይፋ ከጀመሩ 100 ቀናት ሊሞላቸው 3 ቀናት ይቀራቸዋል። አሁንም አንገብጋቢ የሆኑ የሀገር ውስጥ አጀንዳዎችንና ሁሌም ተለዋዋጭ የሆነውን ዓለም ሚዛን ለመጠበቅ እየሞከሩ ነው። ለማንኛውም ግን በቅርቡ የወጡ የሕዝብ አስተያየቶች የአሜሪካ ድምፅ ሰጪዎች በአብዛኛው የስካሁኑን የፕሬዝደንቱን ሥራ አፈጻጸም በአሉታዊ መልኩ ነው የሚያዩት። የሰሜን ኮሪያን የኑክሌር ጦር መሣሪያ ግንባታ ፕሮግራም አስመልክቶ ግን ይደግፏቸዋል። በግለሰብ ደረጃ ደግሞ የፕሬዝደንቱን ሐቀኝነት ጨምሮ አንዳንድ ባሕሪያቸውን ይቃወማሉ። በእነዚሁ የአስተያየት መለኪያዎቹ መሠረት ወደ ቀጣዩና የመጨረሻው ሳምንታዊ ቅንብር እናልፋለን። ሴቶችና ቤተሰብ። በዩናይትድ ስቴትስ እንደ አውሮፓውያን ዘመን አቆጣጠር በየዓመቱ ይህ ሚያዝያ ወር ወሲባዊ ጥቃት የደረሰባቸው ሰለባዎች የሚታሰቡበት፣ ስለ ጥቃቶችና መከላከል ስለሚቻልባቸው መንገዶች ግንዛቤ ማስጨበጫ ወር ነው። ይህንን ምክንያት በማድረግ ለአፍሪካውያን ማኅበረሰብ ከዚሁ ጋር ተያያዥ አገልግሎቶች ለመስጠት ዋሽንግተን ዲሲ ውስጥ የተቋቋመ ዘ ፐርሰን ሴንተር የተባለ ማዕከል ያዘጋጀው ውይይት በቅርቡ ተካሂዷል። የዚህ ድርጅት መስራችና ሥራ አስኪያጅ ወይዘሮ አመሊያ ሚሲለደስ ይባላሉ። ቆንጅታዬ አነጋግራቸዋለች። ማዕከሉን በማስተዋወቅ ይጀምራሉ።
ፐርሰን ሴንተር የተቋቋመው በ2013 እንደ አውሮፓውያን አቆጣጠር ነው። የተቋቋመውም የሚኖሩ ዋሽንግተን ዲሲ፣ ሜሪላንድ እና ቨርጂኒያ ውስጥ ለሚኖሩ አፍሪካውያን የቤተሰብ ጥቃት፣ የወሲባዊ ጥቃት ለደረሰባቸው ሰዎች እርዳታ ለመስጠት ነው። ካውንስሊንግ፣ የማማከር አገልግሎት፣ ሪፈራልስ፣
ትክክለኛ ወደሆነው ባለሙያ መምራት፣
ወደሚያስፈልገው ትክክለኛ ባለሙያ መምራት፣ ፍርድ ቤት አብረን ሄደን ለነሱ አድቮኬሲ ማድረግ፣ እንሟገታለን። ሌላ አይነት ችግር ለደረሰባቸው ሰዎች ሌላ አይነት እርዳታ፣ ስራ ማፈላለግ ወይም መጠጊያ ቦታ በመፈለግ እንደዚህ አይነት እርዳታ ነው የምንሰጠው። በተጨማሪ ደግሞ ከተማ ውስጥ ላሉ መስሪያ ቤቶች፣ ሌሎች አፍሪካኖችን ለሚረዱ ትምህርት እንሰጣለን። እንዴት አድርገው ከአፍሪካኖች ጋር ቢሰሩ የተሻለ ውጤት ማምጣት ይችላሉ። ደግሞ በየአፍሪካን መስሪያ ቤቶች ወይ ትምህርት ቤቶች ወይ ቤተ ክርስቲያናት፣ መስጊድ እየሄድን የቤተሰብ ውስጥ ጥቃት ምን ይመስላል፣ ምን ማድረግ ይቻላል፣ ህጉ ምን ይላል፣ በአሜሪካን ሀገር ሰው የት እርዳታ ማግኘት ይችላል የሚለውን መግለጫ እንሰጣለን፣ ለህዝቡን እናስተምራለን። እና ይሄንን ነው ፐርሰን ሴንተር የሚያደርገው።
እሺ፣ በዚህ አካባቢ ያሉ ኢትዮጵያውያን ስለ ፐርሰን ሴንተር ያውቃሉ ወይ እንዳላችሁ እርዳታ ከዛ መገኘት እንደሚችል ወይም ደግሞ እርዳታ ለማግኘትም ሳይሆን እንተባበር እናግዝ ብሎ ለሚፈልግ ሰው ስለ እናንተ የሚያውቁት ምን ያህል ናቸው?
እኛን የሚቀርቡት በእውነቱ ቤተክርስቲያናት አግዘውናል። አንድ ሁለት ቤተክርስቲያናት አግዘውናል። በዛ የተነሳም ህዝቡ ስለኛ ስም ያውቃል። ሌሎች መስሪያ ቤቶች እዚህ ከተማ ውስጥ የሚሰሩ ወደ እኛ ይልኳቸዋል ሰዎች ችግር በገጠማቸው ጊዜ። ብዙ ሰው ግን መጥተን እናንተን እንርዳችሁ ብሎ ኢትዮጵያውያን እኛ ወደ እኛ ጋር የሚመጡ የሉም። ይኸውም ባህላችን ቮለንቲሪዝም፣ ነጻ አገልግሎት መስጠት ባህላችን ውስጥም የሌለ ነገር ስለሆነ ይመስለኛል። ግን ህዝቡ በደንብ አሁን ብዙ ቦታ እየሄድን ገለጻ ስለሰጠን የሚያውቁን ይመስለኛል።
ግንዛቤ ያላቸው የሚረዱን አስመልክቶ ነው አሁን የተናገሩት። ለመረዳት እርዳታ ለማግኘት የሚፈልጉ ይመጣሉ።
ለእርዳታ ለመፈለግ ከየቤተ ክርስቲያኑ የሚል ከየትምህርት ቤቱ የሚላኳሉ ከየሌሎች መስሪያ ቤቶች የቋንቋ ትምህርት ቤት ወይም የጤና ሕክምና ቦታ ሲሄዱ እና ተደብድበው ወይ አንድ ነገር ሆነው ከሆነ ወደ እኛ ጋር ይልኳቸዋል እና የሚመጡ አሉ ከየቦታው።
መልካም። እሺ፣ ወደ ዝግጅታችሁ እንለፍና ዝግጅታችሁ ምን ላይ ያተኮረ ነው? በዚህ በአይቮሪ ኮስት ኤምባሲ ያዘጋጃችሁት
እንግዲህ ኤፕሪል የሴክሹዋል አሶልት አዌርነስ ማንት ነው።
የወሲባዊ ጥቃት ሰለባዎች
የወሲባዊ ጥቃት የደረሰባቸው ሰዎች የሚታሰቡበት ወር ነው እና ይህንን አስመልክቶ አፍሪካውያን ላይ የሚደርሰው ችግር ምን ይመስላል በሚል ነው። ምክንያቱም ብዙ አፍሪካውያኖች ከጦርነት ቦታ፣ ከችግር ቦታ፣ ከእስር ቤት፣ ከበረሃ ተነስተው ወደዚህ ይመጣሉ እና እዛ ባሉበት ጊዜ ብዙ የሚደርስባቸው ችግር አለ። እዚህም ከደረሱ በኋላ የሚደርስባቸው ብዙ ነገር አለ። ወሲባዊ የሚመለከት ወይም ቤተሰብ ውስጥ ጥቃት በሚመለከት ወይ በጓደኛ መሀል ቢሆን መደባደብ፣ ብዙ ነገር አለ እና ይሄንን አስመልክቶ ህጉ ምን ይላል፣ ምን እርዳታ ማግኘት ይቻላል፣ ምን ማድረግ እንችላለን ራሳችንን ለመጠበቅ የሚለውን ነው። ወሲባዊ ጥቃት ማለት ምን ማለት ነው የሚለውን ለመናገር ነው። ብዙ ተናጋሪዎች ሁለቱ እንዲህ አይነት ጥቃት ደርሶባቸው ከአፍሪካ መጥተው እዚህ አግብተው ብዙ አይነት ጥቃት የደረሰባቸው ሰዎች ምን እንደሆነ ህይወታቸው ምን እንደሚመስል እንዴት እንደኖሩ ነው
የራሳቸውን የምስክርነት ቃል። እሺ፣ ወይዘሮ አመሊያ እንግዲህ እንደምናውቀው በአፍሪካውያን ዘንድ ብቻ ሳይሆን በአሜሪካውያንም ዘንድ ቢሆን እንዲህ አይነት ጥቃት ደርሶብኛል ብላ አንድ ሴት ወጥታ ለመናገር ምናልባት አመት፣ ሁለት አመት፣ 10 አመትም በዛ ጥቃት ውስጥ ኖራ ነው አንድ ጊዜ ወይ መካሪ አግኝታ ወይም በራሷ ተነሳሽነት ከአንድ ነገር ላድርግ ብላ ወጥታ ለሚመለከተው ክፍል የምትናገረው። በአፍሪካውያን ዘንድ በተለይም ደግሞ ኢትዮጵያውያን እንዲህ አይነት ችግር ላይ ነኝ ብሎ የሚወጣው ሴት እንደው ምን ያህል ነው? ከባድ ደረጃ ላይ ሳይደርስ ማለት ነው።
ጥሩ ጥያቄ ነው። ይሄ በአሜሪካን ሀገር ከስምንት ሴት አምስቱ እንዲህ አይነት ጥቃት ይደርስባቸዋል። ሁሉም ግን ተነስተው ፍርድ ቤት አይሄዱም፣ ወይ ፖሊስ ጋር አይሄዱም፣ ወይ ሐኪም ጋር አይሄዱም። ቢሄዱም አይከታተሉትም ጉዳዩን። ከዛ በኋላ የኛም ህዝብ እንደዚሁ ነው። አንደኛ ችግር አለኝ ብሎ ወጥቶ ብቻውን የሚናገር ሴት የለም። ቢናገርም ይፈራል። ምክንያቱም ብዙዎቹ ባሎቻቸው ስለሆኑ የሚያመጧቸው እዚህ ሀገር ከባላቸው ከተለዩ ምንም ወዳጅም ጓደኛም ዘመድም አይኖራቸውም። ወደ ቤተ ክርስቲያን ሄደው እርዳታ ይጠይቃሉ። ቤተ ክርስቲያን ታረቁ ነው እንጂ ተለያዩ ውጪ ብሎ የሚመክር ቤተ ክርስቲያን የለም። እና ሰው ጉዳቱን በውስጡ አምቆ በየቤቱ ይኖራል። ብዙ ሴት የአእምሮ ህመም ያጋጥመዋል። በዚህ የተነሳ የሰውነት ህመም እዚህ ጋ ያመኛል፣ እዛ ጋ ያመኛል ይላል። ግን ዋናው ችግሩ ይሄ ቤተሰብ ውስጥ ሰላም አለመኖሩ ነው። እና የኔ መስሪያ ቤት የተቋቋመበት አንዱ ጉዳይ ይሄ ዘ ፐርሰን ሴንተር የተቋቋመበት አንደኛው ምክንያት የፍርድ ቤት ሰዎች ስለጠየቁኝ እየደወሉ ይጠይቁኝ ነው፣ የት ነው ያሉት ኢትዮጵያኖቹም። አንዴ ፖሊስ ጠሩና ተመልሰው አይመጡም። ፍርድ ቤት ጉዳይ ጀምሩና ተመልሰው አይመጡም። ከዛ ደግሞ አስታራቂ የሚሏቸው ሰዎች አሉ የሚመጡ። እነማን ናቸው እነኚህ? ለምንድን ነው እርዳታ የማይቀበሉት ከኛ በጠቅላላ የአፍሪካን ኢሚግራንቱ ኮሚኒቲ የሚል ጥያቄ ደጋግሞ ስለመጣብኝ ነው ይሄ መስሪያ ቤትም የተቋቋመ።
የቤት ውስጥ ጥቃት ስር ሰዶ አደገኛ ደረጃ ላይ ከመድረሱ በፊት ምን አይነት እርዳታ ማግኘት ይቻላል? ማህበረሰባችን ስለ ቤተሰባዊ ምክር አገልግሎት ያለው ግንዛቤስ ምን ይመስላል? ዘ ፐርሰን ሴንተር ቤተሰቦችን ከጉዳዩ ባለሙያ ጋር የማገናኘት አገልግሎት ይሰጣል ወይ? ወንዱስ ሙያዊ ድጋፍ አያስፈልገውም ወይ? በእነዚህ ጥያቄዎች ዙሪያ ቆንጅትና ወይዘሮ አመሊያ ሚስለደስ በስፋት ተወያይተዋል። በቀጣይ የሴቶች ፕሮግራም ይቀርባል። ተከታተሉ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
አድማጮች፣ ዜና የሚተላለፍላችሁ ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የዩናይትድ ስቴትሱ ምክትል ፕሬዚዳንት ማይክ ፔንስ በያዝነው የሚያዝያ ወር መጀመሪያ በምስራቃዊ እስያና የፓሲፊክ ሀገሮች በአራት የአሜሪካ ሸሪክ ሀገሮች ያደረጉት ጉብኝት አካል በሆነ ጉዞ ኢንዶኔዥያንም ጎብኝተዋል። ምክትል ፕሬዚዳንት ፔንስ ከኢንዶኔዥያው ፕሬዚዳንት ጃኮ ዊዶዶ ጋር በጋራ በሰጡት ጋዜጣዊ መግለጫ ዩናይትድ ስቴትስ ለሁለቱ አገሮች ስትራቴጂካዊ ግንኙነት የምትሰጠውን ከፍ ያለ ግምት የሚያሳይ ነው ሲሉ የጉብኝታቸውን ፋይዳ አጉልተዋል ሲል የዕለቱ ርዕሰ አንቀጽ ይንደረደራል። ነጻነትን፣ የሕግ የበላይነትንና የተለያዩ ሃይማኖቶችን በአንድ አብሮ መኖርን ጨምሮ በግዙፍነታቸው በዓለም ሁለተኛውና ሶስተኛው ዲሞክራሲያዊ ስርዓቶች ሁለቱ አገሮቻችን በርካታ እሴቶችን ይጋራሉ ያሉት ሚስተር ፔንስ አክለውም ዩናይትድ ስቴትስ የሰብአዊ ፍጡራን ሁሉ የተፈጥሮ መብቶች አካል የሆኑትን የእነኝህን እሴቶች ጥበቃ ለማረጋገጥና ለማስፋፋት ከኢንዶኔዥያ ጋር በአጋርነት ስትሰራ ክብር ይሰማታል ብለዋል። የዕለቱ ርዕሰ አንቀጽ በማያያዝም በሁለቱ አገሮች መካከል ያለው ግንኙነት ጠንክሮ መቀጠል፣ የሽብርተኝነት አዝማሚያዎችን መስፋፋትን ጨምሮ በደህንነታችን ላይ የተቃጡ መልከ ብዙ ጥቃቶችን በብቃት ለመጋፈጥ ያግዛል ሲሉ ምክትል ፕሬዚዳንቱ የተናገሩትን ዘርዝረዋል። ዩናይትድ ስቴትስ የሰው ልጆችን መሠረታዊ የመንቀሳቀስ ነጻነት፣ በደቡባዊ ቻይና ባህርና በእስያ ፓሲፊክ የመብረር መብቶችና ከደንቃራ የነጻ ሕጋዊ የንግድ ልውውጥ መስፈን እንዲሁም የንዑስ አህጉራዊና ዓለም አቀፍ ሰላማዊ ዲፕሎማሲያዊ ንግግሮች የሚተገበሩበትን መንገድ ማረጋገጥ ትቀጥላለች ሲሉ ምክትል ፕሬዚዳንቱ ሁሉም አሸናፊ ሆኖ የሚወጣበት አሰራር እውን መሆኑን በዩናይት ስቴትስና በኢንዶኔዥያ መካከል ሰላማዊና የተረጋጋ የትብብር ግንኙነት ዘለቄታ እንዲረጋገጥ የደቡብ ምስራቅ እስያ ብልጽግና ለሁለቱ አገሮችም ሆነ ለዓለም የሚበጅ ነው ሲሉ ምክትል ፕሬዚዳንቱ የተናገሩትን ጠቅሶ የዕለቱ ርዕሰ አንቀጽ ሀተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የአሜሪካ ድምፅ ራዲዮ ለዛሬ ያዘጋጀው የአንድ ሰዓት ፕሮግራም እዚህ ላይ በቃ። ያስተናግድናችሁ ሰለሞን ክፍሌና
አዳነች ፍስሐዬን።
ነገ ሐሙስ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን።
በእኛ በኩል ሰላም፣ ደህና ደሩ። አሁን የትግርኛ ስርጭት ይቀጥላል።
She's a touching you.